ለሲዳማ ህዝብ ውሳኔ ህዝብ ድምጽ ከሰጡ መራጮች ውስጥ 98.5 ከመቶ የሚሆኑት ሻፊታን መምረጣቸውን የኢትዮጵያ ብሔራዊ ምርጫ ቦርድ በቅድሚያ ባወጣው ሪፖርቱ አስታውቋል። የምርጫ ዘመቻችን በአብይ ርዕስና በመጽሔቱም ተይዟል ይቀጥላል። በመራጭነት ከተመዘገቡት ከ2,280,000 በላይ መራጮች ውስጥ 99.86 ከመቶ ድምጽ መስጠታቸውንም የሲዳማን ውሳኔ ህዝብ የቅድሚያ ሪፖርት ያወጣው የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ቦርዱ ተግዳሮቶች ብሎ የገለጣቸው በምርጫው ሂደት ውስጥ መታረም የሚገባቸው ወደ አንድ ወገን ያደሉ ጉዳዮችና ትምህርት የሚሆኑ ጉዳዮችም እንደነበሩ ተመልክቷል። ውሳኔ ህዝቡ በሀገሪቱ የዲሞክራሲ ስርዓት ግንባታ አንድ እርምጃ የተጓዘበት ነው ብሎ ቦርዱ እንደሚያምንም ገልጧል። ዮናታን ዘብዲዮስ መግለጫው ላይ ተገኝቷል። ተከታዩን ዘገባ ከሐዋሳ አጠናቅሯል።
የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ አቶ ውሸት አየለም የሲዳማ ውሳኔ ህዝብ ግዛው ውጤት ዛሬ ማምሻውን በሐዋሳ ከተማ ኃይለ ሪዞርት በሰጡት መግለጫ ይፋ አድርገዋል።
በዚህም መሰረት በአጠቃላይ ከተመዘገበው 2,280,147 መራጭ 2,277,063 ሰው ድምፁን ሰጥቷል። ይህም የምርጫ ቀን የድምፅ መስጠት ተሳትፎ 99.86 በመቶ መሆኑን ያሳያል። ሲዳማ በነባሩ ክልል ውስጥ እንዲደራጅ ጎጆ ምልክትን የመረጠ ሰው ብዛት 33,463 ሲሆን የሲዳማ በክልልነት መደራጀትን ሻፌታን የመረጠ ሰው ብዛት 2,225,249 ነው። በውጤቱም ሻፌታ የመረጠው 98.51% ሲሆን ጎጆን የመረጠው 1.48% ነው። በሂደቱ የዋጋ አልባ ድምጽ ቁጥር 18351 ነው። የኢፍትሪ ህገ መንግስት አንቀጽ 47 ንዑስ አንቀጽ 2 እና 3 ማንኛውም ብሔር ብሔረሰብ ወይም ህዝብ የራሱን ክልል የማቋቋም መብት አለው በማለት በሚደነግገው መሰረት የሲዳማ ህዝበ ውሳኔ ህጋዊና ሰላማዊ በሆነ መንገድ ተፈጽሟል።
ውሳኔ ህዝቡ ዜጎች መብታቸውን በሰላማዊ መንገድ ተግባራዊ ያደረጉበትና በሀገሪቱ የዲሞክራሲ ግንባታ ስርዓት ውስጥ አንድ እርምጃ የተጓዘበት ነው ብሎ ቦርዱ እንደሚያምን አመልክቷል። አቶ ውሸት ቦርዱ ትምህርት ወስዶበታል ያሏቸውን ጉዳዮች በጽሁፍ ባቀረቡት ሪፖርት አብራርተዋል።
የህግ ማዕቀፍ እንዲወጣ፣ የአነስተኛ ቡድኖች መብት ጥበቃ፣ የሀብት ክፍፍል፣ በቦርዱ የቀረበው ጥያቄ በክልል ምክር ቤት የተሰጠው ምላሽ መዘግየት፣ የህዝበ ውሳኔው ቅስቀሳ ሂደት የአንድን ወገን አማራጭ ብቻ የቀረበበት መሆኑና የህዝበ ውሳኔውን ሂደት እንዲታዘቡ የክልሉ መንግስት ወኪሎች እንዲመድብ በተደጋጋሚ ጥያቄ ቢቀርብለትም አለመመደቡ፣ የድምፅ መስጫ ጣቢያዎችን ለመወሰን የሚያስፈልገው የህዝብ ቁጥር የተሟላ መረጃ አለመኖር፣ በተወሰኑ የሐዋሳ ከተማን የገጠር አካባቢ ድምፅ መስጫ ጣቢያዎች የማይመለከታቸው ሰዎች መገኘት፣ በድምፅ ሰጪዎች ላይ በአንዳንድ ጣቢያዎች ተጽዕኖ የማሳደር ሁኔታ መታየት፣ በአንዳንድ ቦታዎች በድምፅ ሰጪዎች ብዛት ምክንያት የድምፅ መስጫ ጣቢያዎች መጨናነቅ መከሰቱ፣ በህዝበ ውሳኔው ውጤት አገላለጽ ላይ ከሐዋሳ ከተማና ከዞኑ መስተዳድር ተቋማት ኃላፊዎች በቦርዱ ይፋዊ መግለጫ ከመሰጡ በፊት አስቀድሞ የመገመት እና የመግለጽ ችግር መታየቱ፣ በአንዳንድ የድምፅ መስጫ ጣቢያዎች በህግ የተቀመጠውን የምርጫ ጣቢያ መክፈቻና መዝጊያ ሰዓት አለመጠበቅ እንደ ዋና ተግዳሮት የሚጠቀሱ ነው።
በምርጫ ሂደት ውስጥ መታረም የሚገባቸው ወደ አንድ ጎን ያደሉም ጉዳዮች እንደነበሩም ነው የቦርዱ ምክትል ሰብሳቢ ወይዘሪት ብርቱካን ሚደቅሳ ውጤቱን በተመለከተ ከጋዜጠኞች ለተነሱ ጥያቄ ምላሽ ሰጡ ተናገሩት።
ህዝበ ውሳኔው ሂደት ላይ በአንድ ወገን ብቻ የቀረበ ነበር ሀሳቡ የሚልና ጫና ተደርጓል የሚል ሁለት ሀሳብ አንድ ጋዜጠኛ ጠይቋል። ቅድም አንድ ጠያቂም ሲሉት እንደነበረው ቦርዱም ደጋግሞ ሲገልጽ እንደነበረው ይሄ ህዝበ ውሳኔ በአይነቱ ሌሎች በጣም ፉክክር የሚደረግባቸው ወገን ተለይቶ ክርክር ከሚደረግባቸው የምርጫ ሂደቶች የተለየ ነው። ከመነሻው በተለይ በደቡብ ክልል በኩል ክልልነት ጥያቄ በዞን ምክር ቤት የተሰጠውን ራሱ ክልሉ የደቡብ ክልል ማለት ነው አጽድቆት ስለነበረ ነዋሪዎቹን ወይም መራጮቹን ከኛ ጋር ቆዩ ብለን ወጥተን መከራከር አስቸጋሪ ሆነብናል ብሎ ለቦርዱ በመግለጹ የተነሳ ሁለት ወገን የሚከራከርበት ሆኖ አልወጣም። ያንን ክፍተት ለመሞከር ደግሞ የተለያዩ አካላት የሲቪል ማህበራት ፓርቲዎችም ቢሆኑ አስተዳደሩንም ጨምሮ ለዜጎች ይሄን ቢመርጡ የሚኖራቸው ጥቅም ያን ቢመርጡ የሚኖራቸው ጥቅም ሊያጋጥማቸውንም የሚችለውን ችግር እንዲያስረዱ በሚል ቦርዱ ብዙ ጥረት ቢያደርግም በሲቪል ማህበራት በኩል ብዙ ተሳታፊ ባለመምጣቱ በሲዳማ አስተዳደር በኩል ደግሞ ሊገኙ ባለመቻላቸው ሲዳማ አካባቢ በሚንቀሳቀሱ ፓርቲዎችን ለመሳተፍ ፈቃደኛ ባለመሆናቸው ይህ አልተሳካም።
በቀጣይም ሲዳማ ክልል ሆኖ እንዲቀጥል ከህግ መንግስቱ ጋር በተያያዘ ምን ይደረጋል ተባሉትም ሰብሳቢዋ የሚከተለው ምላሽ ሰጥተዋል።
በእርግጥ የህገ መንግስት አተረጓጎም ያው ራሱን የቻለ አካሄድ አለው። ይሄ ደግሞ ስልጣን የተሰጠው አካል አለ። ግን ከመግለጫችን እንደተመለከታችሁት በህገ መንግስቱ አንቀጽ 43 ስር ቀጥሎ የሚደረገው አንድን ክልል በክልልነት ጥያቄ ያቀረበን አካል በክልልነት ታውቆ ፌዴሬሽኑ እንዲቀላቀል ሚሟላ ይገባል ተብሎ ሶስተኛው ነጥብ ነው። አሁን ቀጣዩ ብለን ስለምናምን ሶስተኛው ነጥብ ደግሞ ተብሎ የተቀመጠው የቀደመው የክልል አስተዳደር ጥያቄውን ላቀረበው አካል የስልጣን ርክክቡን መፈጸም አለበት ይላል እና እሱ ይፈጸማል ብለን ነው በእኛ በኩል የምንጠብቀው። ያንን ሽግግር ደግሞ ፍጹም ሰላማዊ በሆነ መንገድ የደቡብ ክልል እና የሲዳማ አስተዳደር ያደርጉታል ብለን ነው የምንጠብቀው ማለት ነው። ያንን በመግለጫችን ላይ አመላክተናል።
ሲዳማ በክልል እንዲደራጅ እንሻለን በማለት የሻፈታን ምልክት የመረጡት 2,225,249 ወይም 98.51% ሲሆኑ አይ ከደቡብ ክልል ጋር ብንቆይ ይሻለን ነበር ያሉት ደግሞ 33,464 ወይም 1.48% ከመቶ መሆኑን ከውጤቱ ማወቅ ተችሏል። በመጨረሻም ይህ በመሆኑ በህገ መንግስቱ አንቀጽ 47 ንዑስ አንቀጽ 3 ህዝባር ሜ ላይ በተቀመጠው መሰረት ህጋዊ ሂደቱን ተከትሎ ሲዳማ 10ኛው የኢትዮጵያ ብሔራዊ ክልላዊ መንግስት ሆኖ የሚደራጅ ይሆናል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳ።